ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት ቀጣዮቹን ጉዳዮች ይዘናል።
ያው በነበረው ችግር ጉድፈቻ ኤጀንሲዎች ተዘጉ፣ ህፃናት ማሳደጊያዎች ተዘጉ። ነገር ግን እነዚህ ስለዘጉ እነዚህ ወደዲህ በጉድፈቻ ባገር ውስጥ በየዓለም እንደ ጫው ዘር የተበተኑ ልጆች እንዴት ነው የሚገናኙት የሚለውን ነገር የታሰበ የተቀመጠ ነገር ነው።
በጉድፈቻ ወደ ውጭ የሚላኩ ልጆች የሚገጥማቸውን ችግርና መፍትሄዎች የጠቆመ አዲስ መጽሐፍ ከሰሞኑ ተመርቋል። የመጽሐፉን ደራሲ ማን ያልሻል ዳዱን ነው ቀደም ብለን የሰማናቸው። ከመፍ ጋር የተያያዙ ሐሳቦችን ቆየት ብለው ያጋሩናል።
እስር ቤት ያለው ሁኔታ በጣም ከባድ ነው። አንደኛ አያከብሩንም፣ ሁለተኛ እኛን እንደሰው አይቆጥሩንም።
በሳውዲ አረቢያ ለወራት አስቸጋሪ ህይወት ሲገቡ የነበሩ ኢትዮጵያውያን ወደ ሀገራቸው መመለስ ጀምረዋል። ከተወሰኑት ጋር ያደረግነውን ቆይታ በምሽቱ እናስደምጣችኋለን። እኒና ሌሎች ጉዳዮች የተካተቱበትን የዛሬውን ስርጭት ሀብታሙ ስዩም እመራለሁ። ንጉሱ ታምሬ ደግሞ የድምፅና የምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እንሰማለን። ኤደን ገረመው።
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አምሽታችኋል? የዩናይትድ ስቴትስ አምባሳደር ትሬሲ ጄኮብሰን በአፋር ክልል ጉብኝት አደረጉ። አምባሳደር ትሬሲ ጄኮብሰን ወደ ሰመራ አፋር በመጓዝ ከክልሉ ፕሬዝዳንት አወል አርባ ጋር ተገናኝተዋል። አምባሳደሯ በሰመራ በነበራቸው ቆይታ በክልሉ ያለውን የመልሶ ማቋቋም የረድኤት ድጋፍ ቃኝተዋል። የዩናይትድ ስቴትስ የእርዳታ ድጋፍ ተቋም ዩኤስኤድ በግጭቱ በተጎዱ አካባቢዎች ያሉ ህጻናትና ትምህርት ቤቶች ጋር እየሰራቸው ያሉ ስራዎችንም ቃኝተዋል። አምባሳደሯ ከዚህ በተጨማሪም ከሰመራ ዩኒቨርሲቲ ፕሬዝዳንት ዶክተር መሐመድ ኡስማን ጋርም ተገናኝተዋል። አምባሳደሯ ከክልሉ ፕሬዝዳንት አወል አርባ ኡንዴ ጋር ባደረጉት ቆይታም የዩናይትድ ስቴትስ መንግስት ክልሉ እንዲያገግም በግጭቱ ለተፈናቀሉ ሰዎች ድጋፍ ማድረጉን እንደሚቀጥሉ ያስታወቁ ሲሆን 50 ሚሊዮን ዶላር ለልማት እንዲሁም 40 ሚሊዮን ዶላር ለአጣዳፊ የሰብአዊ ድጋፍ በድምሩ የ90 ሚሊዮን ዶላር ድጋፍ እንደሚያደርጉም ገልጸዋል። በሱዳን ዳርፉር አስከፊ የሆነ የጦር ወንጀል ከተፈጸመ ከአመታት በኋላ ከጥቃት ፈጻሚዎቹ መካከል አንዱና ቁልፍ እንደሆነ የሚጠረጠር ሰው በሕግ ፊት ሊቀርብ ነው። አሊ ኩሻይ በመባል የሚታወቀው አሊ መሐመድ አሊ አብደኢል ራህማን ከአምስት ቀናት በኋላ ባለም አቀፉ የወንጀለኞች ፍርድ ቤት ICC ሄግ ለሕግ ይቀርባል። አሊ ኩሻይ በአውሮፓ አቆጣጠር በ2007 ዓ.ም ነበር የፍርድ ቤት ማዘዣ የወጣበት። እንደ አውሮፓ አቆጣጠር ከ2003 እስከ 2004 ዓ.ም ፈጽሟቸዋል የተባሉ 31 የጦር ወንጀሎችና በሰብአዊነት ላይ የተፈጸሙ ወንጀሎች ላይ ተከሰሰው እንደ አውሮፓ አቆጣጠር በ2020 ዓ.ም እጁን ሰጥቶ ወደ ሄግ የመጣ ሲሆን በቀጣዩ ዓመትም ክሱ መጀመሩ ተረጋግጧል። የተባበሩት መንግስታት ድርጅት ዋና ጸሐፊ ከዓለም ህዝብ 1/3 የሚሆነው ወይም 2 ቢሊዮን የሚሆነው ህዝብ በግጭት አካባቢዎች እየኖረ ነው አሉ። ዋና ጸሐፊው ይሄ አሃዝ እንደ አውሮፓ አቆጣጠር በሁለተኛው የዓለም ጦርነት በ1945 ከነበረው የላቀ ነው ብለዋል። ዋና ጸሐፊው አንቶኒዮ ጉተሬሽ በየመን፣ ሶሪያ፣ ማይንማር፣ ሱዳን፣ ሄይቲና በአፍሪካ ሳህል ክልል ውስጥ እንዲሁም በዩክሬን እየተካሄዱ ያሉ ግጭቶችን ያነሱ ሲሆን እነዚህ ግጭቶች ዓለም አቀፍ ስርዓትን በመናድ የምግብ የነዳጅና የማዳበሪያ ዋጋዎችንም በማናር ቀውሱን አባብሰውታል ብለዋል። በትላንትናው ዕለት የተባበሩት መንግስታት ድርጅት የጸጥታ ግንባታ ኮሚሽን ጋር በነበራቸው ውይይትም ጉቴሬዥ 84 ሚሊዮን የሚሆኑ ሰዎች በግጭት ምክንያት ለሰብአዊ መብቶች ጥሰቶች በመጋለጥ ቤት ንብረታቸውን ጥለው ተሰደዋል ብለዋል። ይሄ አሃዝ ታዲያ ከዩክሬን የተፈናቀሉ 4 ሚሊዮን ሰዎችንና በዛው በዩክሬን ውስጥ ያሉ 6.5 ሚሊዮኖችን ሳይጨምር መሆኑን የተባበሩት መንግስታት ድርጅት ተቋማት አስታውቋል። በመጨረሻም ዩክሬን ሩሲያ በሰሜናዊ ቸርኒቭና በዩክሬን ዋና ከተማ ኪየቭ ዳርቻ የምታደርገውን ወታደራዊ እንቅስቃሴ ለመቀነስ የገባቸውን ቃል አፍርሳለች ሲሉ የዩክሬን ባለስልጣናት አስታወቁ። ሩሲያ በሁለቱ ከተሞች ዙሪያ አነስተኛ እንቅስቃሴ አድርጋለች። ፔንታገን ሩሲያ ጥቂት ወታደሮችን ባለፉት 24 ሰዓታት በኪየቭ ዙሪያ አሸጋሽጋለች ያለ ሲሆን፣ ነገር ግን ማናቸውም ቢሆኑ ወደ መነሻ ጦር ሰፈራቸው አልተመለሱም ብለዋል። አድማጮች ለምሽቱ ያስኩላችሁ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለቀደሙት ዜናዎች እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ለዛሬ ወደ ያዝንላችሁ የቀደመ መሰናዶ እንሻገር። ደራሲ ማንያልሻል ዳዶ አያም ወላይታ የተሰኘ መጽሐፍ ከሳምንት በፊት አሳትማለች። ማንያልሻል ነዋሪነቷን በዚህ በዩናይትድ ስቴትስ ቨርጂኒያ ግዛት ያደረገች ሲሆን በኢትዮጵያ በሕግ ባለሙያነት ለረጅም ጊዜ አገልግላለች። ከአመታት በኋላም በአጋጣሚ በዚህ በዩናይትድ ስቴትስ ላሉ በጉዲፈች የመጡ ህጻናትና ቤተሰቦቻቸው የማቀራረብ ላይ በበጎ ፈቃደኝነት ስታገለግል ቆይታለች። ከኤደን ገረመው ጋር በመጽሐፉ ዙሪያ ተነጋግረዋል። ቃለ ምልልሱ የሚጀምረው ስለ መጽሐፉ ይዘት በመታብራራበት ነው።
መጽሐፉ ይዘት ስለ ወላይታ ባህል የሚያወራው ወላይታ ውስጥ ባለ አንድ አካባቢ ኦንቶ የምትባል መንደር ውስጥ አንዲት የ14 ዓመት ሴት ልጅ እንዴት ነው የምታድገው የሚለውን ስለ እሷ ነው የሚያትተው። ሲቆ ነው የምትባለው። ሲቆ ፍቅር ነው በወላይትኛ። ሲቆ ናት ገጸ ባህሪዋ የ14 ዓመት ልጅ። እኔ ደግሞ ትልቅ ሴት ነኝ እና የእኔ እንዳለ ባትተው በጣም ብዙ ነገዘራ ያችን ልጅ አድጌ ነው። እና አንዳንድ ቦታ ላይ ለምሳሌ ወላይታ ላይ አብዛኛውን የወላይታን ማህበረሰብ የሚያካትት ታሪክ እንዲሆን ነው ያልኩት። ለምሳሌ የኔን ታሪክ ነው፣ ግን አንዳንዴ ከኔ ወጣ ብያለሁ። ለምሳሌ የኔ አባቴ ሐኪም ነው፣ የኔ አባት በእውነት ማለት ነው። ግን እዛ መጽሐፍ ላይ የሲቆ አባት ሐኪም አይደለም፣ ገበሬ ነው። ይሄ ያለኛውን ኮሚኒቲ ወጥተን ስለሚያረግ ማለት ነው። አባቴ እርሻ ውሎ መጥቶ እንዴት እንደሚናገረን፣ እናቴ ደግሞ ቤት ውስጥ ሆና እንዴት እንደምታስተናግድ ቤተሰቡን፣ ፋሚሊው እንዴት ነው አንድ ላይ ደግሞ የሚመጣው። ወላይታ ላይ አባቴ ይመጣል እና ተሰፈርቶ መጥቶ ውጭ ይቀመጣል። ጓዳ አይገባም፣ ኩሽና ውስጥ አይገባም። ሴት ናት ኩሽና ውስጥ ያለችው። ግን እዛ ሆነልን ውጭ ካለው አባቴ ጋር እናወራለን፣ እናቴ ታወራለች፣ እኛ ደግሞ ሰብስበን እንሰማለን። ይሄ የኔ ኮንቶ ላይ ያለ የኔ ትዝታ ነው እና ፍክሽን አይደለም። አብዛኛውን ኮሚኒቲው በሚወክል መንገድ ታሪክ የሚያስ
ሴት መሆኗን የ14 ዓመት ልጃገረድ መሆኗን ታዳጊ መሆኗን ደስ የሚል ነው። ያንን የእድሜ ክልል ለምን መረጥሽው? አንቺ በዛ እድሜ ክልል ላይ የተለት ዝታ ነበረሽ ወይ?
የእድሜ ክልሉን እንኳን የመረጥኩት አሁን ወደ እድመት አሁን ለምን ጻፍኩ ወደ ነው ይወስደኛል። ይሄ እንግዲህ በዚሁ አያይዤ ልመልስልሽ እና ይሄን መጽሐፍ እንድጽፍ ያነሳሳኝ አንዱ ምክንያት ከወላይታ አካባቢ በጉድፈቻ መጥተው እዚህ አሜሪካን ሀገር የሚኖሩ ብዙ ህጻናት አሉ እና በሆነ ምክንያት ከዛ ኮሚኒቲ ጋር ተገናኝቻለሁ። ወላጆች በጉድፈቻ የመጡ ልጆች የሚያሳድጉ ወላጆችም ልጆቹም የሚያነሳቸው ጥያቄዎች አሉ። ወላይታ አካባቢ ማወቅ የሚፈልጉት ነገር አለ እና ይሄ ለምን ይሆናል? ይሄ ምን ነበረ? ይሄ እንደዚህ ነው እና እመልሳለሁ። ኢሜል ላይ እመልሳለሁ፣ ፌስቡክ ላይ ወደ 100 በላይ የወላይታ ኪድስ የሚል የጉድፈቻ ቤተሰቦች የምናወራበት ግሩፕ አለን። እዛ ይነሳል። ኢሜል ቴክስት ላይ እመልሳለሁ እና ከዛ አንድ ወዳጄ እሱም በጉድፈቻ ልጅ ከወላይታ መጥቶ የሚያሳድግ ሚካኤል ማይክል ይባላል። መጽሐፌ ላይ ማክናውለጅ አድርጌዋለሁ እና እሱ አንድ ጊዜ ምናሜ ለስንት ወላጅ ነው እንደዚህ መልስ እየሰጠሽ የምትችዩ? አንቺን የማያቅስ ከአንቺ ጋር ምንም ኮንታክት የሌለው ወላጅ ከየት ነው ይሄ ሁሉ መረጃ የሚያገኘው? ለምን መጽሐፍ አጽፍም አለኝ። ይሄ 2016 ነው እና እውነትም በመጽሐፍ መልክ ብቀመጥ እኮ ለብዙ ወላጆች መልስ ይሆናል። በምን ነው አንዱ መሰረት አይመነሻ ይማል ለነዚህ ወላጆችና ለነዚህ ልጆች መልስ ለመስጠት ነው። ሁለተኛው ምክንያቴ በጉድፈቻ የመጡ ብቻ አይደለም። እዚህ ተወልዶ ያደጉት አውሮፓ ላይ አሜሪካ ላይ ያሉ የኢትዮጵያውያን የወላይታ አካባቢ ልጆች ወላጆች ስለ ልጆቻቸው እንዴት ነው እንዴት እንዳደጉ ያወራሉ ወይ እንዴት ሆነን እዚህ እንደደረሰ ለነሱ መልስ እንደሆነ ነው። እንደዚህ ነው ያደግነው፣ ይሄን አልፈለው እዚህ የመጣ ነው እንድሉ ነው መጽሐፉን ለመጻፍ የተነሳሳሁት ማለት ነው። እድሜውን የመረጥኩት መጽሐፉ መጀመሪያ የህፃናት ተባለ ስነሳ ማለት ነው። ከዛ ይህንን መጽሐፍ አንብቦ መረዳት የሚችለው የእድሜ ግሩፕ ከ7-8 ዓመት ጀምሬ አልኩኝ። ያንግ አዳልትን እስከ 14-15 ያሉትን ማንበብ ይችላሉ፣ የእነሱ ታሪክ ነው። ትላልቆች ደግሞ ለልጆቻቸው ይህን ታሪክ ሊያነቡ ይችላሉ። የኔ እናት እሳዳ ቁጭ ብለ ነው ለእኔ ታሪክ የነገረችኝ። የአሜሪካ አውሮፓ ደግሞ ልጅ ልጆች ትተኙ ማለ ታሪክ የምናወራው። ይህን ደግሞ ወላጆች እንዲያነቡ አማካይ እንዲሆን ብዬ ነው ይሄንን ያነሳሁት።
ትምህርት የህግ ባለሙያ መሆንሽ አሁን እነዚህ ሰዎች የሚያልፉበት ሂደትና ለልጆቹ ስሜት ወይ ለቤተሰቦቻቸውም የመገናኘት ጥረት የተጫወተው ሚና አለ ብለሽ ታስቢያለሽ? ይሄንን ሂደት እንድታልፊበት
and rather present is በአድሽን ኢትዮጵያን አድሽን ላይ ፊልም ዶክመንተሪ ፊልም ይሰሩ ነበርና ዶክመንተሪ ፊልሙ ዋናነት የሚያተኩረው አንዲት ከወላይታ በጉድፈቻ ከወላይታ ኦቶና የሚባል አካባቢ በጉድፈቻ የመጣች እናት የመጣች ልጅ በጉድፈቻ ያመጣው ወላጆች ከተወሰነ ጊዜ በኋላ ለሌላ ሰው አስተላልፈው ይሰጣል አልቻልንም ብለው ማለት ነው። ያ ቤተሰብ ደግሞ እንደገና ለሌላ ሰው አስተላልፈው ይሰጣል እና ለአንዲት ህፃን አስቢ ከወላጆቿ ተለይታለች እዚህ ወላጅ እንሆናለን ብለው ያመጣው ሰዎች ደግሞ ለሌላ ወላጅ ሰጡ እዛ ስትለም ደግሞ ለሌላ ወላጅ ይሄ በሷ ልጅ ብቻ አይደለም በጣም የሚደጋገም ነገር ነውና ለሶስተኛ ወላጅ ስትሰጥ ሶስተኛዋ ወላጅ ይሄ ነገር መቆም አለበት እና በዚህ ዙሪያ ፊልም መሰራት አለበት በሚል ነው። ፊልሙ ከተሰራ በኋላ ስሰራ ፊልሙን የምሰራው ክሩ የፊልም ክሩ ከኒውዮርክ ተነስተው ወላይታ ሶዶ ይሄዳሉ ማለት ነው። እዛ ፊልም ላይ ልጅቱ የ10 አመት ልጅ ሆና ነበር በጉድፈቻ ተሰጠችና ታስታውሳለች። እናቴ ኦሶና ምባል ሰፈር ነው ሆስፒታል አለን በሰፈራችን እናቴ ሶዶ ገበያ ላይ አትክልት ትሸጣለች ይሄን ነው የምታስታውስ። ይሄን ደግሞ በጉድፈቻ የተሰጠች ጊዜ ከእናቷ ጋር የተነሳችው ፎቶ አለ ያንን ፎቶ ይዞ አስተርጓሚ ይዞ ከኒውዮርክ ወላይታ ሶዶ ገበያ ላይ ይደርሳሉ እና ፎቶ ያሳዩ አትክልት ተራ ሄደው ደረሱ አገኙት እናትየው ማለት ነው። ከዛ ልጅሽ ከልጅም ፎቶ አንስቷል እችና ታለክሳለች በቃ ልጅው ፎቶ አትስማለች ይሄ ደግሞ የተሰበሰበ ገበያ የሞላ ህዝብ ያወራል አስተርጓሚው ያስተረጉማል ግን ነው አስተርጓሚው ሲያስተረጉም የነበረው እናትየው የምትለው ነው እንጂ ይሄ ክራውዱ ምን ይላል የተሰበሰበ ህዝብ አላስተረጓም። ፊልሙን ይዘው ክሩ ወዳን ዩረኒርክ ከተመለሰ በኋላ ሲያቀርቡት የርግለም ይሄ ህዝብ ሁሉ የሚያወራው ምን እንደምል አላመጡትም እና አላፊው ነው ይሄ ህዝብ ምን እንደምል ካላወቀን ፊልሙ አይቀርብም ተባለ። እንደገና ሌላ ወላይታ የሚችል ሰው ፈስፈልቅ እኔ ተገኘሁ ማለት ነው። ከዛ ለዛ ፊልም ላይ ይሄንን ከገበያ ላይ ያለናትየው እነዛ ሰዎች ሲያወሩ የነበሩትን ነገር አስተረቁ ማለት ነው እዛ ፊልም ላይ ዳን ራዘር አንዋንትድ ኢን አሜሪካ ነው በጣም ነው ታች የሚያረው በፊልሙ በአሜሪካ ያልተፈለጉ ማለት ነው አይደል አንዋንትድ ኢን አሜሪካ ለሶስት ወላጅ ለአራት ወላጅ ልጆቹ አየተላለፉ ሲሰጡ ማለት ነው በጣም ከባድ ነውና ያ ፊልም ካየው በኋላ እኔ መተኛታቸው ምን ማድረግ ነው የምችለው እነዛን ልጆች እንዴት ነው መርዳት የምችለው የምለው ነገር በዛ ተነስቼ ነው ፌስቡክ ላይ ያንን ግሩፕ ጆይን ያረኩት። በዛ ተነስቼ እዚህ ቴክስ ሌላ ስቴት ላይ የምሰራ አንድ እንጆ አለ ኢትዮጵያን አዶፕሽን ኮኔክሽን የምል አሁን ስማቸው ተሰፍ ፍለጋ ነው የምለው እነሱ ጋር እነሱ እንጆ ፈልግ ያግኝቼ ቦርድ ውስጥ ገባው በቃ ምን ላድርግ የሆነ ነገር በዛ ማለት ደግሞ ኢትዮጵያ ውስጥ በነበረው ችግር ጉድፈቻ ኤጀንሲዎች ተዘጉ ህፃናት ማሳደጊያዎች ተዘጉ ነገር ግን እነዚህ ሲዘጉ እነዚህ ኦሬዲ በጉድፈቻ ባገር ውስጥ በየዓለም እንደው ዘለ ተበተኑ ልጆች እንዴት ነው የሚገናኙት ብለው ነገር የታሰበ የተቀመጠ ነገር የለም እና እነዛ ህፃናት ከተለያየ ሀገር አካባቢ ሲጋ የመጡት ወላጆቻቸው ፖስታ የላቸው ስልክ የላቸው ኢንተርኔት ኢሜል አያውቁ እንዴት ነው የሚገናኙት እነዚህ ወላጆችና ልጆች ተቆራጠው ቀሩ እና ምናልባት አንድ ልጅም ሁለት ልጅም እንኳን መልስ መስጠት ከቻለ ተመልሽ እነዛን ወላጆች ማገናኘት ከቻልኩ በምን ነው ወደዚህ የገባው።
አድማጮቻችን እንዲሁም ተመልካቾቻችን አያም ወላይታ የተሰኘው መጽሐፍ ደራሲ ማንሃል ሻል ዳዶ ጋር ያደረግነው ቆይታ ሙሉ ክፍል ይሄ አይደለም ተከታዩ ክፍል ደግሞ በሚቀጥለው ቀን ይቀርባል። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀጣዩ ዘገባ እንሻገራለን። ከተማው ዘገባ ወደ ለላኛው ኢትዮጵያ ከተማ ድሬዳዋ ይወስደናል። በድሬዳዋ ከዘራ የመንገድ ዳር ዛፎችን በመትከል በመንከባከብ 11 አመታትን ያሳለፈው ወጣት ዋለል መኮንን ስራውን ከሚደግፉ ሰዎች የገንዘብ ድጋፍ ከሰሞኑ ተበርክቶለታል። የከተማው አስተዳደርም በጥሬ ገንዘብና በአይነት ተጨማሪ ድጋፎችን ሊያበረክትለት ቃል ገብቷል። አዲስ ቸኩል ዋለል መኮንንና የከተማው ነዋሪዎችን አነጋግረው ተከታዩን ልኮልናል።
እንደ ድሬዳዋም እንደ ከዘራ ልጅነቴም ያው ከዚህ ራምት ተታወቀው በፊት በዛፉቻው አጥላ ነው ብዙ ያገራችን ዘፋኞች ዘፍነውለታል። ያ ነገር ግን አሁን በእኛ እድሜ ላይ ቆሟል የሆነ ቆሟል። ስለዚህ እንደ ድሬዳዋ ልጅነቴ እንደ ከግራ ልጅነቴም ይሄን የራሴ አድርጌ በምችለው መጠን ከዚህ መንገድ ጀምሬ እየሰራሁ ነው። ወደፊት ደግሞ ምችለውን ያህል ወደ ሌሎች አካባቢዎችም እየሄድኩ አስፈላጊ እርዳታና ድጋፍ ከተደረገልኝ ቀሪውን ከዚራ ለማልማት ፈቃደኛ ነው። 11 ዓመቴ ብዙ ውጣ ውረድ አሳልፍ ያለው ውሃ ተቆርጦብኝ ነበር። ከቤት ወጥቼ መንገድ ላይ እዚህ የምታየው መንገድ ላይ እስከ መኖር ደረጃ የደረስኩት ይህን ስራ በማለቴ ነው። እና ቤት ሳይኖርህ ውሃ ሳይኖርህ አትክልተኛ ሆነ አትክልት መንከባከብ ይከብዳል። ስለዚህ ከጎረቤቶቼ ውሃ እየለመንኩ የቆጣሪ እየከፈልኩ ብዙ ችግሮችን አሳልፌ ነው እዚህ የደረስኩት። ግን ስራው ደስ ይላል። አሁን ባለው ውጤት በጣም ደስ የሚል ነው። ያው ከተማችን ውስጥ ካሉት ቆንጆና አረንጓዴ መንገዶች ውስጥ አንዱ ሆኗል። የተለያዩ ሰዎች ለሰርግ፣ ለልደት የምረጡኝ ዘመቻ ሁላ ሳይቀር የሚደረግበት ሰው ተሰብስቦ ማህበራዊ እንትን የሚያሳልፍበት ቦታ ሆኗል። ይህ ለእኔ ትልቅ ደስታ ነው። ወደፊት ደግሞ የበለጠ እኔም ተጠቅሜ አካባቢውንም የበለጠ ማለማበት ሁኔታ ይፈጠራል ብዬ ነው የማምነው።
ዋለልኝ ያለማው መንገድ ለፊልም፣ ለፎቶ፣ ለሰርግና ሌሎች መርሃ ግብሮች ተመራጭ ሆኗል። ብዙም ድምጹ ሳይሰማ ዛፎችን ሲንከባከብ የኖረው ዋለልኝም ትክክለኛ ስራና ማንነቱን የሚያንጸባርቅበት ሚና ተሰጥቶት በዚሁ ቦታ ላይ የከበረ ድሃ የተባለ ፊልም ላይ ተሳታፊ ነበር።
መስጠት ዳሁኑ ቢያቃ መስጠት ዳሁኑ መስጠት እኮ ተግባር ነው። ያልሰጠው ስጦታ መልካምነት ወይም ተስፋ ነው እንጂ ስጦታ ነው። ነገር ግን የመስጠት መጀመሪያ ሊሆን ይችላል። እኔ ነኝ ካለፉት 8 ዓመታት ጀምሮ የተከልኳቸው ዛፎች ስተክል፣ ስንከባከብ በምላሹ ምንም አገኛለሁ ብዬ አለ። ዛሬ ግን ጠቅመውኛል። ቤቴ በልማት በፈረሰ ሰዓት የዛፎቼ ጥላ ዛሬ ቤቱ ነው።
ዋለልኝ ስራውን ለማስፋት በቅርቡ የሚያውቃቸው ወዳጆቹን ድጋፍ ሲጠይቅ የነበረ ሲሆን የልጅነት ጊዜውን በከዚራ እንዳሳለፍ የሚናገረው የተባረከ አስፋው ግን የተጠየቀውን ድጋፍ ብቻ ከማድረግ ይልቅ ሰፋ ያለ ነገር ለዋለልኝ አስቦለታል።
ሳየው ብዙም ደጋፊ የለውም ዋለልኝ። ዋለልኝ አይናገርም። ዋለልኝ እንደ ሌሎቹ ብዙም ያወራ ሰው አይደለም። ሰርቶ መኖር እንጂ አውርቶ መኖርን የሚወድ ሰው አይደለም። ስለዚህ እቺ ዓለም ደግሞ አሁን በዋለልኝ አይነት ሐሳቢ የምትቀበለ አይደለች። ስለዚህ ዋለልኝ ቢናገርለት ሰው ያስፈልጋል። ዋለልኝ ስራውን የሚያሳይለት ሰው ያስፈልጋል። መነሻ የሆነኝ እውነት ለመናገር አሁን የሪሰንቱን የቅርቡ መነሻ የሆነኝ እሱ ነው። እንግዲህ እንዳልኩ የልጅ ተናግሮ አያውቅም። ይፋረክ በዚህ ጋሳል አስቆመኝ እነኚህ መሳሪያዎችን ብትገዛልኝ ብሎ አይነታቸው ወደ 10 15 የሚሆኑ መሳሪያዎችን ጽፎ አመጣ። አይ ይሄማ ትንሽ ነው፣ ከተባበርን ከዚህም በላይ ማድረግ እንችላለን አይጠፈጥ በሚል እንግዲህ ሶሻል ሚዲያን ለበጎ መጠቀም አንደኛውም ጠቀሜታ ይሄ ነው። ሶሻል ሚዲያ ላይ ጻፍኩት። የድሬዳዋ ልጆችም የድሬዳዋ ልጆች ያልሆኑም ይሄንን ቦታ የሚያቁም ይሄን ቦታም በፎቶ ብቻ የሚያቁትም ሳይቀር ከመላው ዓለም ከዚህ ምለህ የለም ከመላው ዓለም 100,504 ብር እኔና ዋለልኝ በከፈትነው አካውንት በአንድ ሳምንት ጊዜ ውስጥ ገቢ ሆኗል ማለት ነው።
በዚህ ምስጋና መርሃ ግብር ላይ የተገኙት ከንቲባ ከድር ጀዋርም በአስተዳደሩ ስም 50 ሺህ ብር ሊሰጡ ቃል ገብተዋል።
እንደ አስተዳደር ይሄ ልጅ ሰለቸኝ ደከመኝ ሳይል ረጅም ጊዜ ሲሰራ ነበረና በከንቲባው ጽፈት ቤት ስም ያው 50 ሺህ ብር ጠዋት ቃል ገብቼለታለሁ።
ከንቲባ ከድርና የህግ ባለሙያው የተባረክ ወጣቱ አለልኝ ስራውን እንዲያሰፋ ሌሎች የድሬዳዋ ሰፈር ወጣቶችም የዋለልኝ አርአያ እንዲከተሉ ምኞታቸውን ገልጸዋል።
ህይወት ነው። ድሬዳዋ ካለዚህ በራ ዛፍ መኖር አይቻልም። ሁላችንም እስትንፋሳችን ስለሆነ በዚሁ መልክ ባለንበት ማንከባከብ አለብን። ዋለልኝ ወንድማችን ያው እዚህ ብቻ ሳይሆን የቀበሌ ስራ አስፈጻሚ መኖር ነበረበት። የሱ መንደር ነው ዛሬ ያለ ነው። ቢኒያም ሌሎቹን ከዚራ ውስጥ ያሉትን ቦታዎች እንዲሁ ለበጎ አድራጊ ወጣቶች እየሰጠ ግሪነሪውን ማድረግና የከዚራ ዛፍ ጥላ ስር ተብሎ የሚዘፈንለትና በሁሉም የሚታወቀው ነገር ቀጣይነት እንዲኖሩ እንፈልጋለን ብዬ ነው ማስበው።
ቀጣይ እንግዲህ የመጀመሪያው እኔ በግለሰብ ደረጃ ማስበው ከሱም ጋር የተነጋገርነው ምንድን ነው? አንተ ፓዮኒር ነህ ወይንም ደግሞ አንተ አራያ መሆን መቻል አለብን። አንደኛው ምክንያቱም ከዚህ ጋር አይደለም ድሬዳዋ ማለት 24ቱ ቀበሌ ወይንም ደግሞ ባሁኑ 9ኙ ቀበሌ ነው። ስለዚህ ከዚራች ብቻ ስለሆነች ለማ ማለት ወይ ማረንጓዴ ሆነ ማለት አይደለም፣ ግን ዋለልኝ ኢንስፓየር ያረጋል። ስለዚህ እንደ ዋለልኝ ከሰራ ሁሉም ሰው የሚሸለምበት፣ ሁሉም ሰው የሚመሰገንበት፣ ሁሉም ሰው የሚሞገስበትን አትሞስፌር መፍጠር ነው አንደኛው የአእምሮ ስራ ማለት ነው።
ዋለልኝ የጎረቤቶች ምርቃትና መበረታቻም አልተለየውም። የተደረገለት ድጋፍ ከፍተኛ መነቃቃት እንደፈጠረለት የሚናገረው ዋለልኝ የትኩረት አድማሱን አስፍቶ ተጨማሪ ከዚራ መንገዶችን በዛፍ የማልማት እቅድ አለው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ቸኩርን ለቀደሙ ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። ወደ ቀጣዩ ዘገባ እንሻገር። ሳውዲ አረቢያ እስር ቤቶችና በማቆያ ጣቢያዎች ውስጥ የነበሩ ኢትዮጵያውያን ወደ ሀገራቸው መመለስ ጀምረዋል። ትናንት ከሰዓት በኋላ 438 ኢትዮጵያውያን ከሳውዲ ወደ ሀገራቸው የተመለሱ ሲሆን በአጠቃላይ የተመለሱት ዜጎች 936 መሆናቸውን የኢትዮጵያ መንግስት አስታውቋል። ኬኔዲ አባተ ከተመላሾች ጋር ያደረገው ቆይታ በመቀጠል ይደመጣል።
በሳውዲ አረቢያ በእስር ቤቶችና በተለያዩ የማጎሪያ ካምፖች ፈታኝ ህይወትን በመምራት ላይ ይገኙት ኢትዮጵያውያን መካከል ከ490 በላይ የሚሆኑት ዛሬ ጠዋት በመጀመሪያው በረራ ወደ ሀገራቸው ተመልሰዋል። ከነዚህም 341 ሴቶች ሲሆኑ የቀሩት ህጻናት ልጆቻቸው ናቸው። ተመላሾቹ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ከፍተኛ የመንግስት የስራ ኃላፊዎች በስፍራው ተገኝተው አቀባበል አድርገውላቸዋል። ከሳውዲ ሪያድ ተነስተው አዲስ አበባ ከገቡት ተመላሾች መካከል አስተያየቷን የሰጠችን ወጣት አዝመራ ባዬ በእስር ላይ እያሉ በርካታ ችግሮችን መጋፈጣቸውንና ህይወታቸውን እስከ ማጣት እየደረሱ ኢትዮጵያውያን መኖራቸውንም ታብራራለች።
ህጻናቶች እየሞቱ ነው። ነፍሰ ጡሮች ቅዝቃዜ ነው፣ ሙቀትም አለ። በራት ላይ ነው የሚተኙት። ወንድሞቻችን እየተሰቃዩ ነው ያሉት። ድምጽ ቢሆንም ማንም ሲረዳን የለም። 6 ወር ሙሉ ስንቀመጥ ማለት ነው። ብዙ ሴቶች ሙተዋል። ራሷን ያጠፋቻለች። ፋብም መቆጣጠሪያ ይሄ ነገር የሆነ እዚህ ኤምባሲ ጋር ደውለን ስለሰፋራ ስንጠይቀው ሳምንት ይሉናል፣ 2 ሳምንት ይሉናል። በዛ ተስፋ በመቁረጥ ራሷን ያጠፋች ሴት አለች። ራሷን አጥፍታ እንኳን ወደ ፋሻ መጣያ በበጠኛ ተጠቅያ ነው የወደቀችው ማለት ነው። እና ፍትህ ለኢትዮጵያ ህዝብ፣ ለሴቶች፣ ለወንዶች።
በሳውዲ ስላሳለፉት መከራ አስተያየታቸውን የሰጡን ሌሎች ተመላሾችም በእስር ላይ በቆዩባቸው ጊዜያት የተለያዩ ፈተናዎችን ከማሳለፋቸው ባለፈ ባዶ እጃቸውን ለመመለስ መገደዳቸውን ያነሳሉ። መብታቸው እንዲከበርላቸው ወደ ኢትዮጵያ ኤምባሲ የሚያቀርቡት የተማጽኖ ጥያቄ ምላሽ እንደማያገኝም ገልጸዋል።
ትግስት እባላለሁ። እኔ የመጣሁት ከሳውዲ አረቢያ ነው። እስር ቤት ያለው ሁኔታ በጣም ከባድ ነው። አንደኛ አያከብሩንም፣ ሁለተኛ እኛን እንደ ሰው አይቆጥሩንም። ሰው እዚህ ታሞ ሰው ሙቶ በእርግጫ ነው በቆሻሻ ኪስ ማዝጠ ወደዛ የሚጥሉት። በፍሪጅ ነው የሚቀመጠው። መንግስት አለን አይደል? ለአንድ ሰው 7 ወር 8 ወር 1 አመት ይታሰራል። ወንጀል ወይ ሰው ገሎ ሰርቶ አይደለም የሚታሰረው፣ ለስራ ነው የሄድ ነው። ለምን እታሰራለን? ብዙ ልጆች ንብረታቸው፣ ብራቸው፣ ስልካቸው፣ ሻንጣቸው ተዘርፎ ሳያገኙ በባዶ ይታሰራል። እንሄድ እንኳ እንደዚህ ሆነን አልሄድንም። እንደዚህ በባዶ ነው የመጣ ነው።
የእኛ መንግስታችን ለህዝቡ ለዜጎቹ ትኩረት መስጠት አለበት። በተለይ ለወንድሞቻችን ለወንዶች የሚለብሱት ፌስታል ይመታሉ። የሚበሉት ግማሽ ቂጣ ታጠቀ ግምጣ ተቆርጦ ነው። ሁለተኛኛ ሴቶች ልጆች ነን። ወር አበባ ይመጣብናል። ካና የለንም። የተለያየ በጣም አስጠያፊ ጉዳይ አለ። እንኳን የመኖሪያ ፍቃድ የተበላሽቶ አንተ ህጋዊ ሆነ መኪናህን ንብረትህን የሳውዲ መንግስት ይወርሳል። ለምንድን ነው የሚወርሰው? የሚቆረቆርልህ የለም። ዜጋ ተኮር ይባላል። የት አለ ዜጋ ተኮር?
በሳውዲ እስር ቤቶች ከሚጋፈጡት አስቸጋሪ ህይወት ነጻ ወጥተው ወደ ሀገራቸው በመመለሳቸው ደስተኛ መሆናቸውን የሚገልጹት አስተያየት ሰጪዎቹ አሁንም እዚያው በእስር ላይ የሚገኙ በርካታ ዜጎች በቂ ትኩረት እንዲሰጣቸው ጠይቀዋል።
በተለይ ወንዶች፣ ፍትህ ለወንዶች ይገባል። ወንድሞቻችን እየታመሙ ነው፣ ደም እየተቀሙ ነው። ኤምባሲዎች እየሰሩ አይደለም። ደውለን ስንጠይቅላችሁ የራሳችሁ ጉዳይ ነው የሚባለው። በሀገራችን አንድ ሰው ላጠፋ የምትሰደበው ግን እምዬ ኢትዮጵያ ናት የምትሰደበው ሀገር ይችላል። 2 አመት 3 አመት የተቀመጡ ወንጅም አለኝ የራሴ ማለት ነው። የቀን ቀጠሮ አትስጡ። እንዲሰጥም አንፈልግም። በትክክለኛ እንዲገቡልን የምንፈልገው ወንድሞቻችን እየሞቱ ነው፣ እህቶቻችን እየሞቱ ነው። ነፍሰ ሞተቻለች እርዋትኝ
ኢትዮጵያ ተብላ የምትጠራው ዜጋ ኖር ብቻ ነው። ወንድሞቻችን እህቶቻችን ብልታቸው የተበላሸ ነው። ፌስታል በመልበት እከክ እየወረረ ይገባናል። የመንግስት ችግር እንዳለ አገሪቷ ጦርነት እንዳለ ብናቅም ግን አገራችን ገብተው ይሞቱ። ግን እዛ በሰው ሀገር እናንተ እንስሳ ናችሁ፣ ከብት ናችሁ፣ መንግስት የላችሁም። ኢትዮጵያ ተከብራን የኖረችው አያቶቻችን ቅድመ አያቶቻችን በጀግንነት ነበረ።
የእኛ ኤምባሲ በጥፊ በእነሱ ፊት ይመታል። ችግር ክንት ገጽነት ስትሄድ በእነሱ ፊት ያዋርድሃል። ለምን እኛ ጥፋት ሊኖርብን ይችላል፣ ግን ጥፋታችን ከኋላ መቀጣት አለብን። አሁንም መንግስትም ቢሆን እዚህ አምጥቶ ይበድለን፣ እዚሁ እንበደል፣ እዚህ በሀገራችን ገበናችንን አደባባይ ላይ ለምን መሰደብ ያንሆናለን? ለምን እዚሁ ራሳችን በራሳችን መሸፈን አለበት። ይሰረንም ይስቀለንም ምንም ይሁን በሀገር ላይ ይሁን ድህነት ማድረግ እንሙት በሀገራችን። ኤርትራ እኮ አንድ ዜጋው አይነካም። መንግስቷ ለምን ነብር ስለሆነ የሚበድላቸው ግን በሀገራቸው ነው። በሰው ሀገር አይበደልም፣ በራሳቸው ሀገር። ይህም ምለው በጣም ስለተናደርኩ ነው እንጂ
መንግስት ከወራት በፊት ከ42000 በላይ ኢትዮጵያውያንን ከሳውዲ ማስመለሱን የገለጹት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በድጋሚ የተጀመረው ዜጎችን የማስመለስ ስራ እንደሚቀጥል ተናግረዋል።
ቅድሚያ የተሰጣቸው ሴቶችና ህጻናት ናቸው። በጤንነታቸውም ደከሚያስ በዚህ መሰረት 493 የሚሆኑ አንዳንዶቹም ከልጆቻቸው ጋር ገብቷል። ይሄ ይቀጥላል። መንግስት በገባው ቃል መሰረት ሁሉንም ዜጎች ወደዚህ የመመለሱ ነገር በስፋት ይሰራል ማለት ነው። 45000 የሚሆኑ ከ100000 ተመዝግበዋል። ምዝገባውም ይቀጥላል። ስለዚህ የተመዘገቡትና ሁኔታው ተጣርቶ አስፈላጊ ሎጂስቲክ ተሰርቶ በሙሉ ይገባሉ ማለት ነው።
ዜጎች እንግልት እንዳይደርስባቸውና በሰላም ወደ ሀገራቸው መመለስ እንዲችሉ መንግስት የሚያደርገውን ጥረት መቀጠሉንም የገለጹት አምባሳደር ዲና በአሁን ወቅትም የኢትዮጵያ መንግስት ልዑክ ወደ ሳውዲ አቅንቶ ተመላሾችን በመመዝገብ ላይ መሆኑንም አመልክተዋል። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር አቶ ነሲቡ ያሲን ደግሞ ከሳውዲ የሚመለሱ ዜጎችን ለመቀበል ስለተደረገው ዝግጅት አብራርተዋል።
102000ዎቹን ለማስገባት አስፈላጊ የሆኑ ቅድመ ዝግጅቶች መጠናቀቅ አለባቸው። በተለይ የመቆያ ጣቢያዎችን ዝግጅት፣ የምግብ አቅርቦትን በሚመለከት ወደየአካባቢያቸው ለመላክ የትራንስፖርት አቅርቦትን በሚመለከት በመቆያ ጣቢያዎች በሚቆይ ጊዜ የሚመገቡት ምግብ፣ የሚጠቀሙባቸው ማቴሪያሎች እንደ ፍራሽ፣ ልብስ፣ አንሶላ የሚባሉ በርካታ የውሃ አቅርቦት፣ የንጽህና አቅርቦቶች፣ እነዚህን በሚመለከት በሙሉ የቅድመ ዝግጅት ስራዎችን ለማድረግ ተሞክሯል። አሁንም እየተደረጉ ነው። ተጨማሪ እንደምታውቁት ያው በርካታ ሰው ስለሚመጣ በቀጣይ እንግዲህ አሁን ዛ መቀበል ጀምረናል። በዚህ ሬጅስትሬሽን አስፈላጊ የሆኑ የስክሪኒንግ ጉዳዮች ሲጠናቀቁ ወደ ማቆያ ጊዜያቶች ይሄዳሉ። በዛሬው ዕለት የተመለሱ ከ400 በላይ ስደተኞችን ጨምሮ በሳውዲ አረቢያ በተለያዩ አስቸጋሪ ሁኔታዎች ውስጥ የሚገኙ ከ100000 በላይ ኢትዮጵያውያን ስደተኞችን በቀጣዮቹ ከ7 እስከ 11 ወራት ባለው ጊዜ ውስጥ ለመመለስ ታቅዷል። ይህን ስራ ለማከናወን 16 መንግስታዊ ተቋማት በቅንጅት በመስራት ላይ እንደሚገኙ የውጭ ጉዳይ ሚኒስቴር መረጃ ያመለክታል። የስደተኞችን የመመለሱ ስራ በሳምንት 3 ቀናት በየዕለቱ በ3 በረራ የሚከናወን ሲሆን የሚመለሱት ስደተኞችም በአዲስ አበባ በተጋጀላቸው የተለያዩ ማቆያዎች ከገቡ በኋላ ከዛ ወደ የክልሎቻቸው በማምራት ቋሚነት የማቋቋም ስራ እንደሚሰራም ተገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን አመሰግናለሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ያዝንላችሁ መሰናዶዎች እነዚህ ነበሩ። በመስተንግዶ ሀብታሙ ስዩም፣ ቅንብሩ ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።